Laudetur Iesus Christus. Itbarak Iesus Christos.
Ie?
I Vatican Radio No. ክቡራትና ክቡራን አድማጮቻችን ሰላም። ዝግጅታችን የሚደመጥባቸው ሞገዶችና ሰዓታት እንሆ። ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ7360 ኪሎሄርትስ ወይም በ41 ሜትር ባንድ በ11625 ኪሎሄርትስ ወይም በ25 ሜትር ባንድ ይተላለፋል። የምሽቱ ዝግጅታችን ከአንድ ሰዓት ተኩል እስከ ሁለት ሰዓት በ13765 ኪሎሄርትስ ወይም በ22 ሜትር ባንድ በ15570 ኪሎሄርትስ ወይም በ19 ሜትር ባንድ ይተላለፋል። በሮምና አካባቢው የምትገኙ አድማጮች በሮም ሰዓት አቆጣጠር ጠዋት ከ8 ሰዓት እስከ 8 ሰዓት ተኩል፣ ከእኩለ ቀን እስከ እኩለ ቀን ተኩል፣ ማታ ከ11 ሰዓት ተኩል እስከ 12 ሰዓት በኤፍኤም በ103.8 ለመከታተል ትችላላችሁ። ዝግጅታችን አሁን ይጀምራል። አድማጮች የዛሬ ዝግጅታችን የርዕሰ ሊቃነ ጳጳሳት ፍራንሲስ ስብከት ከሁለት ቀናት በፊት ካርዲናል የተሰየሙ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት ብፁዓን ከካርዲናል ብርሃነ ኢየሱስ ራፍኤል ጋር ያደረግነውን ቃለ መጠይቅ፣ የባህር ዳር ወሎ ጳጳስ ብፁዕ አቡነ ልሳነ ክርስቶስ ፊታችን እሁድ ስለሚጀምረው አብይ ጾም ማለት አርባ ጾም የሰጡት መግለጫና የአዲስ አበባ ወኪላችን ማክዳ ዮሐንስ የላከችልን ዘገባ ትኩረት የሰጠ ይሆናል። እንድትከታተሉ እንጋብዛችኋለን።
ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቼስኮስ ትናንትና በቅዱስ ጴጥሮስ ባዚሊካ ቅዳሜ ዕለት የካርዲናልነት ሥልጣን ከሰጧቸው 20 አዳዲስ ካርዲናሎች ጋር የምስጋና መሥዋዕተ ቅዳሴ ባሳረጉበት ጊዜ የአዳዲስ ካርዲናሎች ዋና ሥራ ከቤተ ክርስቲያን የራቁትን ዓለምንም ቅድመ ሁኔታ መፈለግና ማንንም አለማግለል እንደሆነ ገልጠዋል። የቤተ ክርስቲያን መንገድ ዓለምንም ቅድመ ሁኔታና ፍራቻ ከእርሷ የራቁት መፈለግ ሲሆን፣ አዳዲስ ካርዲናሎቹም ጌታ ኢየሱስ በዘመኑ በፍራቻና በቅድመ ሁኔታ በገዛ ራሳቸው ተዘግተው ለነበሩ እንዳናወጠ ሁሉ ፈሩን በመከተል በዘመናችን በተለያዩ ምክንያቶች ተገለው ለሚገኙ ሰዎች ማገልገል እንዳለባቸውም አሳስበዋል። ምናልባት ይህ ሥልጣን መስሏቸው ገዛ ራሳቸውን ከፍ በማድረግና የአንድ ከፍተኛ የመኳንንት አባል ከማድረግ ፈተና መጠንቀቅ እንዳለባቸው፣ ምክንያቱም የዚህ አይነት አስተሳሰብ ከቤተ ክርስቲያን ጋር የሚያገናኝ ምንም የለውምና ብለዋል። በላቲኑ ሥርዓተ አምልኮ መሠረት ትናንትና የተነበበው የወንጌል ክፍል ከማርቆስ የተወሰደ ሲሆን አንድ ለምጻም ጌታ ጋር ቀርቦ ጌታ ሆይ ከፈለግ ከለምጼ ልታነጻን ትችላለህ በማለት በትሕትና ወደ ኢየሱስ የቀረበው ለምጻም ጌታ ደግሞ ወደ እርሱ ቀርቦ በእጁ ነካ አድርጎ እፈቅዳለሁ ንጻ ባለው ጊዜ ከለምጹ እንደነጻ፣ ነገር ግን ጌታ ኢየሱስ ነጻ የሆነውን ለምጻም ሙሴ እንዳዘዘው አስፈላጊውን መባ ማቅረብና ገዛ ራሱን ወደ ካህን ሄዶ ማሳየት እንዳለበት ነግሮ ለማንም እንዳይነግር ቢያስጠነቅቀውም የነጻው ለምጻም ወሬውን በመላዋ ከተማ ስለነዛ ጌታ ኢየሱስ በከተማው ለመግባት እንዳልቻለና በከተማው በረሃማ አካባቢ ቢቆይም ሕመምተኞች ግን ባለበት እየሄዱ የፈወሱ እንደነበር ወንጌሉ ይገልጻል። ቅዱስነታቸውም ይህንን የወንጌል ታሪክ ባለንበት ዘመን ዐይን በመመልከት ያኔ ከኅብረተሰቡና ከቤተሰቦቹ ርቆና ማንም ሊቀርበውና ሊነካው የማይችለውም ዓለምንም ፍራቻና ቅድመ ሁኔታ ፍርዶችን በመጣስ ለምጻሙን ለመፈወስ ቻለ፣ ራራለት። ድህራሃይሁን ለማሳየት ደግሞ ፍራቻም ይሁን ሀፍረት አልተሰማውም። አዲሱ ሙሴ የሆነው ኢየሱስ የአሮጌው ሙሴ ከሕዝቡ እንዲለይ ማንም እንዳይነካው የከለከለውን ሕግ በማሳደስ ለምጻሙን አነጻው። ለምጻሙ ሊፈውሰው በለመነው ጊዜ ጌታ ኢየሱስ ዓለምንም ማመነታትና ውጣ ውረድ ወዲያውኑ ፈወሰው። ለኢየሱስ አስፈላጊው ነገር ርቀው ወዳሉት ደርሶ ማዳን፣ ቁስለኞችን መፈወስና የእግዚአብሔር ቤተሰብን አንድ ላይ ማድረግ ነበር። ይህ ነገር ለአንዳንድ ወገኖች እንቅፋት ይሆን ነበር። ኢየሱስ ግን የዚህ አይነት እንቅፋት መሆን አያስፈራውም ነበር። የእግዚአብሔርን ርኅራኄና ምሕረት በንጹሕ ልብ ለሚያስፈልገው መቸር ያስፈልጋል። ይህን ለማድረግ ቀላል አይደለም። ሁለት አደጋዎች ሊያጋጥሙን ይችላሉ። ሩቅ ያሉትን ለማቅረብ ሲጣር አማኞችን ወይም ቅርብ ያሉትን መክሰር ይቻላል። እንዲሁም ካንተ ጋር ያሉትን ላለማጥፋት ስትልም የቀሩትን መርሳት ይቻላል። የዚህ አይነት ችግር በኢየሱስ ጊዜ ብቻ ሳይሆን አሁንም አለ። የሊቃውንቱ ሕግ በሽተኛውን የመተውና የመራቅ ሲሆን፣ የእግዚአብሔር ሕግ ግን በምሕረትና በርኅራኄ መጥፎውን ነገር ፈውሶ መቀበልና ማቀፍ ነው። በዚህም ውግዘቱ ደህንነት ማግለሉም የምሥራች ያደርገዋል። ቤተ ክርስቲያንም የመምህርዋን ፈለግ በመከተል ማንንም ለዘላለም መኮነን አትችልም። የጠፋውን ልጅ መቀበል ማለት መንጋውን ተኩሎች እንዲበትኑት መፍቀድ እንዳልሆነ በመረዳት ተጸጽቶ ወደ ቤቱ የሚመለሰውን ልጅ በምሕረት አይቶ መቀበል ያስፈልጋል። ለዚህም ነው ጌታ ኢየሱስ በወንጌለ ሉቃስ ሐኪምን የሚፈልጉ ጤነኞች ሳይሆን የታመሙ ናቸው፣ የሰው ልጅ የመጣው ደግሞ ጻድቃንን ለመጥራት ሳይሆን ኃጢአተኞችን ለመጥራት ነው የመጣው በማለት በወንጌለ ሉቃስ ምዕራፍ 5 ቁጥር 31 የሚገልጽልን። የቤተ ክርስቲያን መንገድ ከእርሷ የራቁትን ዓለምንም ፍራቻና ቅድመ ሁኔታ መፈለግና ወደ ቤታቸው መመለስ ነው። ጌታ ኢየሱስ ለምጻሙን በማንጻት በጤነኞች ላይ ምንም ጉዳት አላደረሰም። እንዲያው ከፍርሃት ነጻ ያወጣቸዋል። ሕግን ሳይቃወም እግዚአብሔር ሕጉን ለሠራለት የሰው ልጅ ያድናል። ፍቅር ያለው ሰው ጥጉን ይዞ ተመልካች ብቻ ሆኖ አይቀርም። ኢየሱስ እንዳደረገው የተገለለውን ያቅፋል፣ ይነካል። ይህ ነው የፍቅር ቋንቋ። የቤተ ክርስቲያንም መንገድ ይህ ነው። በሯን ለሚያንኳኩ ብቻ ቁጭ ብላ መጠበቅ ሳይሆን ከገዛ ራሷ በመውጣት የተገለሉትንና የቆሰሉትን መፈለግ ያስፈልጋል። ከኢየሱስ ክርስቶስ ጋር ኅብረት አለኝ የሚል ኢየሱስ ክርስቶስ እንዳደረገው ማድረግ አለበት ይለናል ቅዱስ ዮሐንስ በአንደኛው መልእክት ምዕራፍ 2 ቁጥር 6 ላይ። የእግዚአብሔር አገልጋዮች ልዩ የክብር ሥልጣንም ይህ ነው፣ የሚሰቃየውን ወገን መርዳት። ጌታ ኢየሱስና እመቤታችን ድንግል ማርያምን በመከተል ቤተ ክርስቲያንን ስናገለግል ምስክርነታችን ምሳሌና አርአያ በመሆን ሁሉን ሊገነባና ሊያንጽ ይችላል። ጌታችን ኢየሱስ ክርስቶስ እምነት ባጠፉ በሚመስሉም ይሁን እኛ አናምንም በሚሉም አለ። ለምጽና የተለያዩ በሽታዎች የነበራቸው ሰዎች ለማቀፍና ለማገልገል ቆርጦ እንደተነሳው እንደ ቅዱስ ፍራንቼስኮስ የተነሳን እንደሆነ የተናቁትንና የተረሱትን ሰዎች ወንጌል ለመስበክ እንችላለን። በዚህም ስብከታችን መተማመኛ ነጥብ ያገኛል ሲሉ ስብከታቸውን ደምድመዋል። መልካሙ እረኛ መልካሙ እረኛ መልካሙ እረኛ መልካሙ እረኛ ኢየሱስ ተመከተኛ።
ክቡራትና ክቡራን አድማጮቻችን ከብፁዕ ብፁዓን ካርዲናል ብርሃነ ኢየሱስ ራፋኤል ጋር ያደረግነውን ቃለ ምልልስ ለመከታተል ትችላላችሁ። ብፁዕ እምብፁዓን ካርዲናል ብርሃነ ኢየሱስ ራፋኤል በመጀመሪያ ጊዜውን ሰውተው ይህንኑ ቃለ ምልልስ ለመስጠት ፈቃደኛ በመሆኑ በስሜና በራዲዮ ቫቲካን አድማጮች ስም አመሰግኖታለሁ።
አመሰግናችኋለሁ። እግዚአብሔር ይባርካችሁ።
እንግዲህ እነሆ ርዕሰ ሊቃነ ጳጳሳት ፍራንሲስ 20 ካርዲናሎች ሰይመዋል። እሱዎ ከእነሱ አንድ ነዎት። በመጀመሪያ እንኳን ደስ አለዎትና እንዲያውም ከሁለት ቀናት በፊት ካርዲናል ተሰየሙ። ምን ተሰማዎት? እንዴት ተቀበሉት? እስቲ የሚሰማዎትን ስሜት በትኩሱ ንገሩን።
እርግጥ ነው ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ፍራንቺስኮስ ይህንን ኃላፊነት ከሰጡኝ ሁለት ቀናት ነው ያለፉት እና በዛን ቀን የተሰማኝ ትልቅ ትህትና ነው። ምክንያቱም ይሄ የተከናወነው በመንበረ ጴጥሮስ ባዚሊካ ነው። እዛ እንግዲህ ስንገባም አይተናል፣ የቅዱስ ጴጥሮስ መቃብር ላይ ነው መንበረ ታቦቱ የተመሰረተው፣ ቤተ ክርስቲያኑም የተመሰረተው እና ይህች ቤተ ክርስቲያን በአለት ላይ መመስረቷን ተመልክቻለሁ። እና ከሌሎቹ ካርዲናሎችም ጋር የተዋወቁበት እለት ነው። ብዙ ካርዲናሎች ነበሩ። ይህንንም ኃላፊነት እንግዲህ ለዚህች እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ ደም ላይ የመሰረታትን ቤተ ክርስቲያን ለማገልገል ቃል የገባሁበት እለት ነው። ለዚሁም ደግሞ ርዕሰ ሊቃነ ጳጳሳትም ሆኑ ሌሎች ካርዲናሎች በጸሎት እንደሚያስታውሱን እግዚአብሔርም ከኛ ጋር እንደሚሆን እንደሚጸልዩልን ቃል ገብተው ምዕመናን ሁሉ አብረው የጸለዩበት እለት ነውና በእግዚአብሔር ጸጋ ቀን ነው ማለት ይቻላል። የሆነውም በርሱ ነው፣ በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍቃድ ነውና ፍቃድ ይሁን ያልኩበት ቀን ነው።
እንግዲህ የአሳ አጥማጅ ቀለበትና ቀይ ቆብ ማለት በረታ ይሉታል ጣሊያኖች፣ በግዕዝ ምን እንደሆነ እስቲ ይተርጉሙልን።
ይሄ እንግዲህ የተሰጠን እርግጥ ነው። አንደኛ የዚህ የአሳ አጥማጁ ቀለበት የሚባለው የሥራ ምልክት የሆነው የእረኝነት ምልክት የሆነው ቀለበት ነው። ቀለበት ደግሞ ሁልጊዜ የቃል ኪዳን ምልክት ነው። ቃል ኪዳኑም እስከ ደም ጠብታ ድረስ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሕይወቴንም አሳልፌ እስከ መስጠት የሚያደርስ ሥራ ለመሥራት ዝግጁ መሆኔን የሚገልጽ ነው። እንዲሁም ደግሞ ይሄ ቆቡ የምንኩስና ቆብ ነው። የነሱ ለየት ይላል። እኔ ግን ያው ቀለሙ ተቀየረ እንጂ የምንኩስናው ቆብ ራሳቸው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ነው የሰጡኝ። በዛም ላይ አደራ ብለው እንዲሁም ደግሞ ከሳቸው ጋር በቅርብ እንደምሰራ፣ ስለዚህም በሮም ውስጥም አንድ ቁምስና የተሰየመልኝ አለ። እዛ እየሄድኩ እያገለገልኩ ከሳቸው ጋር ከሮም ጳጳስ ጎን በመሆን እንደማገለግል ቃል የገባሁበት ቀን ነው።
እስቲ እንግዲህ ወደ ኋላ ልመልሶትና በግዕዝ አቆጣጠር ሐምሌ 7 ቀን 1940 ዓ.ም በጨለለቃ ሐረርጌ ክፍለ ሀገር ተወለዱ። ሰኔ 27 ቀን 1968 ማዕረገ ክህነት ተቀብለዋልና ወርሃ ጥር 7 ቀን 1990 ስመ ጵጵስና እንደተቀበሉ፣ ካልተሳሳትኩኝ ታህሳስ ወር 3 ቀን 1992 ሊቀ ጳጳሳት ተሰይመዋል። አሁን ካርዲናል ተሰየሙ። በሰጡት ሐዋርያዊ አገልግሎት ረክተዋል ወይ?
ገና ነው። እንዲያውም ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ፍራንቼስኮስ ለእያንዳንዱ ካርዲናል የጻፉት መልእክት አለ እና በዛ መልእክት ላይ ማንኛውም የቤተ ክርስቲያን አገልጋይ የሠራውን ሥራ ሁሉ ከሠራ በኋላ እኔ የማልጠቅም አገልጋይ ነኝ፣ የሠራሁት ሥራ ሁሉ በእግዚአብሔር ጸጋ የሠራሁት ነው፣ ስለዚህ እማረባ አገልጋይ ነኝ ብሎ በትህትና ራሱን ዝቅ የሚያደርግበት ሁኔታ ነው መፈጠር ያለበት እንጂ ሰርቻለሁ ብሎ የሚኩራራበት ሁኔታ የለም። እኔም ባገለገልኩበት ቦታ ሁሉ በእግዚአብሔር ቸርነትና በምዕመናን ጸሎት እንዲሁም በኔው ካህናትና ደናግል ጸሎት የተቻለኝን ለማድረግ ሰርቻለሁ። በካቶሊክ ቤተ ክርስቲያን ውስጥ የሚሰራው ሥራ ሁሉ አንድ በእግዚአብሔር ፍቃድ ነው፣ ሌላው ደግሞ በምእመናን በካህናት በደናግል ጸሎት ጭምር ስለሆነ እኔ ጀመርኩ እንጂ ጨርሻለሁ አልልም።
የዚሁ ቃለ መጠይቅ ተከታታይ በሚቀጥለው ዝግጅታችን ለመከታተል ትችላላችሁ።
ድምፄንም ለይተው ጠንቅቀው ያውቃሉ፣ በሄድኩበት መንገድ ሳይስቱ ይመጣሉ። በጎቼ የኔ እንጂ የሌላ አይደሉም፣ እኔ ሌላ እረኛ ጠባቂን አያውቁ። ተርበው ተጠምተው ዝላው ይወድቃሉ፣ ያዋሃይ ይመላለሳሉ። ባማረውም ቦታ ይስማራሉ። ተርበው ተጠምተው ዝላው ይወድቃሉ።
አድማጮች፣ በርዕሰ ዜናዎች እንደተጠቀሰ የባህር ዳር ወሎ ጳጳስ ብፁዕ አቡነ ልሳነ ክርስቶስ ፊታችን እሁድ ለሚገባው አብይ ጾም ወይም ጾመ አርባ የሰጡት መግለጫ ለመከታተል ትችላላችሁ።
በየካቲት 9 ቀን 2007 ዓ.ም የሚጀምረውን የአብይ ጾም ምክንያት በማድረግ ብፁዕ አቡነ ልሳነ ክርስቶስ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የባህር ዳር ደሴ ጳጳስ የሰጡትን መግለጫ እንድትከታተሉ እንጋብዛለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ካቶሊካውያን ካህናት፣ ደናግል፣ ምእመናን እና ምእመናት፣ የቤተ ክርስቲያን አገልጋዮች እና በጎ ፈቃድ ያላችሁ ኢትዮጵያውያንና ኢትዮጵያውያት በሙሉ፣ በቅድሚያ እግዚአብሔር አምላካችን በታላቁና ሊለካ በማይችለው ፍቅሩ ተነሳስቶ በእድሜያችን ላይ ቀንና ወራትን ዓመታትን እየጨመረ ይህንን ታላቁን የንስሐ ጊዜ የመመለስ ጊዜና የመለወጥ ጊዜ የሆነውን ለአርባ ጾም እንኳን በሰላም አደረሳችሁ ማለት የከበረ ሰላምታዬን በእግዚአብሔር ስም አቀርባለሁ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የሚችለው ሊቀ ካህን የለም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ቤተ ክርስቲያን በስርዓተ ሉጥርጊያ እና በሕገ ቀኖና ተደንግገውና በልማድም ለረጅም ጊዜያት በየዓመቱ ከምንፈጽማቸው በዓመት ውስጥ ከሚገኙ አጽዋማት መካከል አርባ ጾም አንዱና በስያሜውም እንደምናየው አብይ ጾም ነው። ቤተ ክርስቲያን በዚህ ድርጊት በበረሃ ቀን በሰይጣን የተፈተነውን የሙሽራዋን የጌታችን የኢየሱስ ክርስቶስ ምስጢራዊ ሕይወት ጋር ትዋሃዳለች። በመግቢያ ላይ በሰላምታዬ ለመግለጽ እንደሞከርኩት ይህ አርባ ጾም በዋነኛነት የንስሐ ጊዜ፣ ወደ አምላክ ወደ እግዚአብሔር መመለሻ ጊዜና ሕይወታችንንም እንደ እግዚአብሔር ፈቃድ እንደ ወንጌል ትምህርት መለወጫ ጊዜ ነው። መጽሐፍ ቅዱስና ቅዱሳን አበው ውስጣዊ ንስሐን ልንፈጽምባቸው ከምንችለባቸው መካከል ጾም፣ ጸሎትና ምጽዋትን በአጽንኦት ያስታውሱናል። ጦቢት ምዕራፍ 12 ቁጥር 8 እና ማቴዎስ ምዕራፍ 6 ከ1 እስከ 18። ስለዚህ በዚህ የጾም ወራት ቤተ ክርስቲያን ሕይወታችንን በወንጌል ብርሃን በማስተንተን እንድንከልስ ጋብዘናለች። በወንጌል ውስጥም የምናገኛቸውን የጌታችን ኢየሱስ ክርስቶስ ሕይወት፣ ትምህርትና ድርጊቶች ወደ ላቀ ስብዕና ይመሩናል። እጅግም በርካታ ጸጋዎችን እናገኝባቸዋለን። ምንም እንኳን በዚህ የጾም ወራት ተጋድሎን ለመፈጸም አቅም የሚፈቅድላቸው የሁሉም ምእመናት የእምነት ግዴታ ቢሆንም የበዛ ጸጋን የምናገኝበት ብዙ ሰማያዊ ትርፍ የምናተርፍበት ግን በፍጹም ደስታና በፍጹም ፈቃደኝነት ስንፈጽማቸው ነው። በመጨረሻዎቹ የሕማማት ሳምንት ሦስቱ ቀኖች የዚህ የአርባ ዓመት የጌታችን ኢየሱስ ክርስቶስ ተግባር ቁንጮ ጊዜያቶች ናቸው። የእግዚአብሔር ጽድቅ፣ የእግዚአብሔር ፍርድ፣ ኢየሱስ በመስቀል ላይ ተገልጦ በመስቀል ላይ በተቀበለው ውርደት የኃጢአታችንን የበደላችንን ዕዳ በመክፈል እኛን ከእግዚአብሔር ጋር አስታረቀን። ሮሜ ምዕራፍ 3 ከ21 እስከ 23። እነሆ ዛሬም በዘመናችን ይህንን ጽድቅ፣ ይህንን ፍትህ ለድሆች፣ ለተገለሉት፣ ለተናቁት፣ ለተረሱት፣ ለዚያ በብዙ ሺህ እና ምናልባት በብዙ ሚሊዮን ለሚቆጠሩት በምግብ፣ በመጠጥ፣ በመድኃኒት እጥረት ቀንና ሌሊት ለሚጮሁት የሚመልስላቸው ማን ይሆን? እኔና እናንተ ነን። በኢየሱስ የሕይወት ተጋድሎ፣ ሞትና ትንሣኤ ዕዳ ተከፍሎልን የዳንን ሁላችን የዚህ የአርባ ጾም የንስሐ ጉዟችን ተጋድሎዎችን ከምግብ የመከልከል ጾም ብቻ ሳይሆን በጸሎትና ለሚያስፈልጋቸው ወንድሞቻችን፣ እህቶቻችን በጾም ከቆጠብነውም ሆነ ካሉን ነገሮች በማካፈል ሸክማቸውንና ችግራቸውን በመካፈል ልናቃልላቸው ይገባናል። የሚጾም ከማይጾም የበለጠ ጽድቅና ፍትህን ያደርጋል። ይህ ጾም ግን የጽድቅና የፍትህ መገለጫ የሆነውን የፍቅር ሥራ፣ የልግስና ተግባር፣ የምህረትን ሥራ ካላካተተ ያለ ዋጋ በከንቱ የሚቀርጾም ይሆናል። ምንም እንኳን ጌታችን ኢየሱስ ክርስቶስ በመሳሌነት ያሳየንን ይህንን የእምነት ተግባር የሆነውን ጾም፣ ጸሎት፣ ምጽዋት ለመፈጸም በርካታ የዓለም ተግዳሮቶች ቢኖርብንም የእምነታችን አመንጭና ፈጻሚ የሆነውን ኢየሱስ ክርስቶስን በመመልከት ሩጫችንን በአግባቡ እንሩጥ። እግዚአብሔርን እወዳለሁ ይላል፣ ወንድሙን የሚጠላ እርሱ ሐሰተኛ ነው ይለናል አንደኛ ዮሐንስ ምዕራፍ 4 ቁጥር 24። ስለዚህ በፍቅር ስራችን የተቸገሩትን ድሆች ወንድሞቻችንና እህቶቻችን በመርዳት እናስተዋውሳቸው። በምህረት ስራችንም የታሰሩትን፣ የታመሙትን፣ የተጣሉትን፣ የተጣላናቸውንና እነዚህም የመሰሉትን በመጎብኘትና ሰላምን በመፍጠር ጸሎታችን የሚያስፈልጋቸው በደህንነት ጥበቃ ለሚገኙት፣ በሀገር አስተዳደር ስራ ላይ ለተሰማሩት የሀገራችን መሪዎች፣ የሃይማኖትም ሆነ የሲቪል ህዝብ አገልጋዮች በጸሎታችን በማገዝ ጾማችንን እውነተኛና ፍሪያማ ዓላማ ያለው እናድርገው። እግዚአብሔር ጾማችን የተባረከ ጾም ያድርግልን። ኢትዮጵያ ሀገራችንን ይጠብቅልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት አዲስ አበባ።
የኔ የሆኑትን በጎቼን አውቃለሁ፣ ሁሉም በስማቸው እጠራቸዋለሁ፣ ከተኩላው ነጣቂም አድናቸዋለሁ፣ ተግቼ ባይኖቼ እኔ አያቸዋለሁ። እኛ አለ ከጎናቸው የከበጎች እጣል ለያቸው ታቀም ተክላ ከኛ ይወስዳቸው።
በሴራሊዮን ዋና ከተማ ፍሪታውን በሚገኙ ሁለት የተለያዩ ቀበሌዎች በኢቦላ ምክንያት መንግስት በእነዚህ ቀበሌዎች የሚገኙትን ነዋሪዎች እንዲገለሉ መወሰኑን ተገለጸ። የውሳኔው ምክንያት በእነዚህ ቀበሌዎች ይኖሩ የነበር አንድ አሳጥማጅ በኢቦላ በመያዙና ሌላውም የሙሪ አልዶ ትምህርት ቤት ጸሐፊ በኢቦላ በመሞቷ ምክንያት ነው። እነዚህ ቀበሌዎች ከሌላው ተገለው እንዲቆዩ የተወሰነውም ጊዜ 3 ሳምንት መሆኑን ዜናው ያመለክታል። በሴራሊዮን በኢቦላ ረሽን ቫይረስ ምክንያት ሀገሪቷ ለከፍተኛ ችግርና ጉዳት ከመጋለጧ ባሻገር ካለፈው መሰኔ ወር ጀምሮ በሀገሪቱ በቫይረሱ የተያዙ ሰዎች ቁጥር 11000 መድረሱና ለሞት ሰለባም 3600 መጋለጣቸው ይነገራል። በቅርቡ ዓለም አቀፍ የጤና ጥበቃ ድርጅት በሴራሊዮን የኢቦላ ወረርሽኝ አሁንም እየጨመረ መሆኑን በተደጋጋሚ ሲያመለክት፣ ሁኔታው ግን በጎረቤት ሀገሮች በሊቤሪያና ጊኒያ ደህና መሆኑ ተገልጿል። ለዚህም ውጤቱ በሊቤሪያና በጊኒያ በኢቦላ ምክንያት ለሰባት ወራት ተዘግተው የነበሩ ትምህርት ቤቶች እንዲከፈቱ በመወሰኑ ነው። ኗሪነታቸው በሴራሊዮን ዋና ከተማ የሆኑት አባ ማውሪሲዮ ቦአም ይላሉ፣ የኢቦላ ወረርሽኝ ችግሩ በአንድ ቤተሰብ ውስጥ የሚኖር አንዱ ከተያዘ ሁሉንም ይዞ እንደሚጠፋና በአሁን ወቅት ነዋሪው ከመጠንቀቁ የእጅ ሰላምታ ቢቀርም ክስተቱን መረዳትና መቀበሉ በጣም አስቸጋሪ መሆኑንም ገልጸዋል። በተለይም ነፍሰ ጡር ሴቶች በጣም ሲሰቃዩ፣ ይህም ለመውለድ ወይንም አንድ ችግር ካለባቸው አንዱ ሌላውን ለመንካት ስለሚፈራ ወዲያውኑ አስፈላጊውን ሕክምና ማግኘት አዳጋች መሆኑንም ጠቁመዋል። ኤመርጀንሲ ተብሎ የሚጠራው መንግስት ነክ ያልሆነ የሕክምና እርዳታ ተቋምም በቦታው በመገኘት የሕክምና አገልግሎቱን እንደሚሰጥ በማስታወቅ እንዲሁም ከዚህ ቀደም የላይቤሪያና የሴራሊዮን ስደተኞች ያስተናግድ በነበረው የስደተኞች መጠለያ አሁን ኪስታውን ተብሎ የሚጠራው ራው 20 ነዋሪዎች አቀፈ ቦታ ባለፈው መስከረም ጥቅምትና ህዳር ወር ኢቦላ ወረርሽኝ ጥቃት በኤመርጀንሲ ህክምና እርዳታ አገልግሎት እንደታከሙና ያስገኘው ውጤት ጥሩ መሆኑን አመልክተዋል። በሲሪያ ያለው ጦርነት እስካሁን ድረስ ልባት ባለማግኘቱ ጦርነቱም ከተጀመረ 4 አመታት ቢሆኑትም ከጊዜ ወደ ጊዜ እየባሰበትና እስካሁንም በጦርነቱ ምክንያት 210,000 ሰዎች ለሞት እንደተጋለጡና ወደ 2,000,000 የሚገመቱም ዜጎች መኖሪያና ሀገራቸውን ለቀው መፈናቀላቸው ተገልጿል። በኢሲስ ቁጥጥር ስር ትገኝ የነበረችው የሲሪያ ኮባኔ ከተማ በአሁኑ ወቅት ኢሲስን በማባረር ከተማውን ኩርዶች እንደተቆጣጠሯት ሲገለጽ፣ በሲሪያ አሌፖ ከተማ የሚኖሩት የቱርክ ካህን አባ ጊዮርጎስ ሳቤም በከተማው ያለው ሁኔታ በጣም አሳዛኝና አስከፊ መሆኑንም አመልክተዋል። በማያያዝም በየዕለቱ በሮኬት ኃይልም ይሁን ሌሎች መሳሪያዎች የሚፈነዱት ሃይማኖትና ጎሳን ሳይለዩ ሁሉንም ከማጥቃት ባሻገር በከተማው የመብራትም የጋዝ አገልግሎት እንደተቋረጠና ነዳጅም እንደማይገኝ የኑሮ ውድነት እያደር ዋጋ መጨመር በነዋሪው ህዝብ መጎሳቀልና መንከራተት እንዲሁም የተስፋ ጭላንጭልም እንደሌለ አስገንዝበዋል። የሲሪያ ህዝብ ክርስቲያንም ይሁን ሙስሊም ኢሲስን አመለካከታቸውን እንደማይቀበልና እንደማይደግፍ ጽፈዋል። በመጨረሻም የተባበሩት መንግስታት በሲሪያ ያለው ጦርነት እልባት እንዲያገኝ ይሁን ለሰላምና የእርዳታ አስተዋጽኦ እንዲደረግ በተደጋጋሚ ቢያመለክቱም ግን እስካሁን ድረስ ተጨባጭና ተግባራዊ የሆነ ድርጊት ባለመከሰቱ ምክንያት እምነት እንደሌላቸው ሲገልጹ፣ እምነታቸው በሚኖርበት ቦታ ጦርነት ቢሆንም ህዝቡ አንዱ ባንዱ ላይ በመደጋገፍ በመተባበር እንደሚገኝ በመመስከር የሲሪያ ጦርነት ለሀገሪቱ ህዝብም እስከመቼ የሚለው ጥያቄ መሆኑን አመልክተዋል።
ፖለቲካና አክራሪነት ተደባልቆ ሀገሪቱ ውስጥ ሁከትና ግጭት መንገሱ ኢሲስ የተባለ ጽንፈኛ የእስላም አክራሪ ቡድን ሲርተ ከተማ ከመቆጣጠሩ ባሻገር ሚሱራታ ለመያዝ እቅድ እንዳለውና በራሪ ወረቀቶች መበተኑ ተገልጠዋል። አልባቅዳዲ በተባሉ ሰው የሚመራ ቡድን ለመግታት ዓለም አቀፍ ማኅበረሰብ መንቀሳቀስ መጀመሩ ተመልክተዋል። በአውሮፓ ኅብረት የውጭ ጉዳይ ፖለቲካ ዋና ተጠሪ ፌዴሪካ ሞገሪኒ ከግብፅ የውጭ ጉዳይ ሚኒስትርና በሀገሪቱ የተባበሩት መንግስታት ድርጅት ወኪል ጋር ሊቢያን በተመለከተ መምከራቸው ፊታችን ሰሞን ዋሽንግተን ላይ የሚካሄደው ጸጥታን ትኩረት የሰጠ ጉባኤ የሊቢያ ጉዳይ ቀዳሚ አጀንዳ እንደሚኖረውም ተነግረዋል። በሊቢያ ያለውን አለመረጋጋት የስደተኞች ፍልሰት መንስኤ ስለሚሆን ጣሊያን ሜዲትራኒያን ባህር ለመጠበቅ የአውሮፓ ኅብረት እገዛ መጠየቋ የጣሊያን መገናኛ ብዙሃን ያመለክታሉ። ኮሎኔል ሙአመር ጋዳፊ በአመፅ ከተገደሉ በኋላ ሀገሪቱ ለከፋ የፖለቲካ አዘቅት መዳረጓ እየታየ ነው። ይሁንና በኮሎኔሉ ጊዜ ሊቢያ ውስጥ 50 ሺህ ክርስቲያኖች መኖራቸውና አሁን ወደ 300 ብቻ ዝቅ ማለታቸው በሊቢያ ትሪፖሊ ላይ ሐዋርያዊ መስተናብር ብፁዕ አቡነ ጆቫኒ ኢኖቼንሶ ላስታምፓ ለተባለ ጋዜጣ መግለጫ መስጠታቸው ተመልክተዋል። የሀገሪቱ ሁኔታ አሳሳቢ ደረጃ መድረሱ ያመለከቱ ሐዋርያዊ መስተናብሩ ለጊዜው ፍርሃት እንደሌላቸውና የሚፈሩበት ጊዜ ሩቅ እንደማይሆን በተጨማሪ ማመልከታቸው ጋዜጣው አክሎ አስገንዝበዋል። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ላይ አበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።